The Voice of America.
የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ1922 እና 25 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የምሽቱን አሁን ጀመረ።
ያቺን ወደ 78000 የኢትዮጵያ ብር ወስጄ ለግርማዊ ንጉሠ ነገሥት በራቴ ጥረት እችላለሁ ግርማዊ ጃኑ ተማሪ ቤት ይስሩልን አልኳቸው። ወዲያው ከበደ ሚካኤል ተጠራ፣ ወዲያው ተዘጋጁ። በቃ ለቀ የአዲስ አበባ ስነ ጥበብ ትምህርት ቤት ተከፈተ።
ዛሬም አንድ ታላቅ ሰው አጣን፣ አንጋፋና ዕውቅ ሰዓሊ፣ መምህርና የዕውቀት በር ከፋች። የዚያ የቀደመ ምናልባትም ብቸኛ ሆኖ ለረዥም ዓመታት የዘለቀው የኢትዮጵያ ሥነ ጥበብ ትምህርት ቤት ቆርቋሪ አለ ፈለገ ሰላም ዛሬ በሕይወት የሉም። በያዝነው ሳምንት ሐምሌ 4 ቀን 2008 ዓ.ም ከዚህ ዓለም በሞት የተለዩትን የአቶ አለ ፈለገን የጥበብ ሕይወትና ሥራ እንዘከራለን።
አንደኛ ከ75 በመቶ በላይ የሚሆኑት ህመምተኞች በወቅቱ በአማካይ እዛ ቤት 18 ዓመት የኖሩ ናቸው። በቃ እዛው መጥተው ተረስተዋል። ጥያቄ የለም፣ ዘመድ የለም፣ አድራሻቸው ከየት እንደመጡ አይታወቅም። አንዳንዶቹ ስማቸው አይታወቅም። አቶ ኤንኤን ነው የሚለው ሀና አለ እንደማለት ነው። ስም ስለሌላቸው እዛው ይኖራሉ። አንዳንዶቹ ቋንቋ አይታወቅም።
እንዲያው በዋዛ አማኑኤል በተሰኘ ነጠላ ስም ብቻ ገኖ የወጣው የአእምሮ ሆስፒታል ከሰላሳ ዓመታት በፊት በጨረፍታ መስኮት ይታያል። አሁን ከአእምሮ ሐኪሙ ጋር የጀመርነው የሕይወት ወግ ለምሽቱ ቃል የተገባለትን ይዘናል። ዶክተር መስፍን አርአያ ዛሬም ከሕይወት መንገዳቸው ገጠመኞች እያጋሩን አብረውን ያመሻሉ። ከራዲዮ መጽሔት ማኅደር ወጎች ሁለት ጠያቂና መልሰውም ሌላ ጥያቄ የሚጋብዙ ሁነኛ ድምጾች መዘዝ አድርገናል። ትደመሙ በእነርሱ መነሻነት በያላችሁበት ትነጋገሩባቸው፣ ሐሳብ ያቀብሏችኋል። ሌሎች ቅንብሮች አክለን ሰዓታችን እንደፈቀደ እናቀርባለን። የአክብሮትና የናፍቆት ሰላምታውን ላስከትል። ውድ የራዲዮ መጽሔት ታዳሚዎች እንደምን አመሻችሁ፣ እንደምን ሰነበታችሁ? እንደ ወትሮው የሁለት ሰው ሳይሆን የአንድ ሰው ድምፅ ብቻ ረዘም ዘለግ ብሎ ስትሰሙ ሳትገምቱ እንዳልቀራችሁት አሁን ዛሬ ባልደረባ አዲሱ አበበ እረፍት ላይ ነው፣ እዚህ ዝግጅት ላይ የለም። እሁድ ሐምሌ 10 2008 ዓ ም ዝግጅታችን ተሰናድቷል። ከፕሮግራም አቀናባሪ ንጉሡ ታምሬ ጋር የራዲዮ መጽሔት አዘጋጅና አቅራቢ አሉላ ከበደ ነኝ። እሁድ ከሆነ ዕለቱ አሁን የራዲዮ መጽሔት ነው። ሰዓቱ አንዱን ቢዘል በሳምንቱ ከሰዓቱ የዓለም ዜና በኋላ እመለሳለሁ። እንዳትሄዱ።
እንደምናመሻችሁ አድማጮቻችን፣ ዜናውን የማነብላችሁ አዳነች ፍስሐዬ ነኝ። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን የአፍሪካ ህብረት ሊቀመንበር ከሆኑት የቻድ ፕሬዚደንት ኢድሪስ ዴቢ ኢትኖ ጋር ተገናኝተው ተነጋግረዋል። ዋናው ጸሐፊ ኢድሪስ ዴቢን በአፍሪካ ህብረት ሊቀመንበርነት አመራራቸው አሞግሰዋቸዋል። ሀገራቸው ቦኮ ሐራምን በመታገር ረገድ በምታደርገው ወሳኝ ጥረትና ማሊ ለሚገኘው የተባበሩት መንግስታት ድርጅት የሰላም ጥበቃ ተልዕኮ ለምታደርገው አስተዋጽኦም አመስግነዋቸዋል። ዋናው ጸሐፊና የቻዱ ፕሬዚደንት ደቡብ ሱዳን ውስጥ ከቅርብ ጊዜያት ወዲህ የተከሰተው ሁኔታ በተለይም በጁባ የተካሄደው ግጭትና አንደምታው እንደሚያሳስባቸው ገልጸዋል። ደቡብ ሱዳን ውስጥ ሁኔታዎች ከቁጥጥር ውጭ እንዳይሆኑ ለመከላከል የተኩስ ማቆም ስምምነት እንዲጸና የሚቻልበት ወይም የሚያመቻች ክልላዊና ዓለም አቀፍ ጥረት እንዲደረግ ጫና ሰጥተዋል። የአፍሪካ ህብረት ቁልፍ የሆነ አማካሪ አካል ዓለም አቀፍ የወንጀል ችሎቱን አውግዟል። የህብረቱ የኢኮኖሚ የማህበረሰባዊና የባህል መማክርት የአፍሪካ ህብረትን ወክሎ ለመናገር ባይችልም አንዳንድ የአፍሪቃ መሪዎች የሚያሰሙትን ምሬት አንጸባርቋል። የአፍሪካ ህብረት ዓለም አቀፍ የወንጀል ችሎትን በሚመለከት አንድ አቋም እንዲኖረው ሲል በኢትዮጵያ ውጭ ጉዳይ ሚኒስትር ቴድሮስ አድሓኖም የሚመራ ኮሚቴ ስለ ጉዳዩ እንዲያጠና ባለፈው ሚያዝያ ወር መድቧል። ይኸው ኮሚቴ ታዲያ ዓለም አቀፍ የወንጀል ችሎት የሀገር መሪዎችን ከክስ ነጻ ማድረግን ያቀፈው ሶስት ቅድመ ግዴታዎችን ካላሟላ የአፍሪካ ህብረት አባል ሀገሮች ከችሎቱ አባልነት እንዲወጡ ምክረ ሀሳብ አቅርቧል የሚል ግንዛቤ አለ። የኢኮኖሚ የማህበረሰባዊና የባህል መማክርቱ ታዲያ ይህን ሐሳብ ማቅረቡ አልቀረም። ይህ የአፍሪካ ህብረት አማካሪ አካል በመላ አህጉሪቱ ባሉት ህዝባዊ ማህበራት የተወከለ ነው። ዓለም አቀፍ የወንጀል ችሎቱ የተባበሩት መንግስታት ድርጅት የጸጥታ ምክር ቤት መመሪያን የሚከተል በመሆኑ በነጻነት የሚሰራ አይደለም ሲሉ የኢኮኖሚና የማህበረሰባዊ ባህል አማካሪው አካል ቃል አቀባይ ጆዜፍ ቺሊንጊ የአፍሪካ ህብረት ጉባኤ ከመጀመሩ በፊት ለጋዜጠኞች ተናግረው ነበር። ምንጊዜም ቢሆን ከሰሜን አሜሪካና ከአውሮፓ ለክስ አያቀርብም ሲሉም ነቅፈዋል። የጋና የምርጫ ኮሚሽን እንደ አውሮፓ አቆጣጠር በመጪው ህዳር 7 ቀን ላይ ሊካሄድ የተመደበውን ፕሬዝዳንታዊና ምክር ቤታዊ እንዲሁም የአካባቢ ምርጫ ለማዘጋጀት ሙሉ በሙሉ አልተዘጋጀም ሲል የሀገሪቱ ሚዲያ ያቀረበውን ነቀፌታ የምርጫ ኮሚሽኑ አልተቀበለውም። የሀገሪቱ ምክር ቤት የምርጫውን ጊዜ ከታህሳስ 7 ወደ ህዳር 7 ቀን የለወጠው ምክር ቤቱ እየተወያየ ነው። አንዳንድ በምርጫ ከመወከላቸውና ሌሎች ጉዳይ ከሚመለከታቸው ሰዎች ጋር ተነጋግረዋል ያሉ የምክር ቤቱ አባላትም የምርጫው ኮሚሽን ህዳር 7 ላይ ምርጫ ለማካሄድ ዝግጁ ላይሆን ይችላል የሚል ስጋት አሰምተዋል። ኤሪክ ዛክፓሶ የተባሉ የምርጫው ኮሚሽን ቃል አቀባይ ግን ኮሚሽኑ ምርጫው በሚገባ እንዲካሄድ ለማድረግ የሚያስችለውን እርምጃ እየወሰደ ነው ብለዋል። የቱርክ ፕሬዚደንት ታይፕ ኤርዶጋን ቱርክ ባለፈው አርብ በከሸፈው የመፈንቅለ መንግስት ሙከራ ውስጥ ከተሳተፉት ሰዎች ትጸዳለች በማለት ቃል ገብተዋል። በእያንዳንዱ የመንግስት ደረጃ ቫይረሱን ማጽዳት ይቀጥላል፣ እንደ ካንሰር በመላ መንግስታዊ ተቋማት ይስፋፋልና በማለትም ርዕሰ ብሔሩ አስገንዝበዋል። የቱርክ ባለሥልጣኖች ከከሸፈው የመፈንቅለ መንግስት ጋር በተያያዘ ዳኞችንና ወታደራዊ መኮንኖችን እያሰሩ ነው። ዛሬ ብዙ ወታደሮች ተይዘዋል። የሀገሪቱ የፍርድ ሚኒስትር ቤኪ ዝቦድዛክ 6000 የሚሆኑ ሰዎች ታስረዋል፣ ገናም የሚያዙ አሉ ብለዋል። ከታሰሩት መካከል የሶስተኛው ወታደራዊ ጓድ አዛዥ ጀነራል ኤርዳል አስቱርክ እንደሚገኙባቸው የሀገር ክህደት ክስ ሊጠብቃቸው እንደሚችል ጨምረው ገልጸዋል። ሌሎች ከፍተኛ ወታደራዊ ባለሥልጣኖች ደግሞ በሄሊኮፕተር ወደ ጎረቤት ሀገር ግሪስ ሸሽተው የፖለቲካ ጥገኝነት ጠይቀዋል። የቱርክ ሚዲያ እንደሚለው ከሸሹት መሃል ዋናዎቹ መፈንቅለ መንግስቱን የጠነሰሱ ሰዎች ይገኙባቸዋል ተብሎ ይታመናል። ዩናይትድ ስቴትስ ውስጥ በሉዊዚያና ክፍለ ሀገር ባቶን ሩጅ ከተማ ዛሬ 3 ፖሊሶች በጥይት ሲገደሉ በርካታ ሌሎች ቆስለዋል። ቢያንስ አንድ ጥቁር የለበሰ የተባለ ጭምብል ያጠለቀ ሰው በጠበንጃ ተኩሶ እንደገደላቸው ተዘግቧል። እስካሁን ባለው ጊዜ ዝርዝር መረጃ ባይቀርብም ባለሥልጣኖች እንደሚሉት አንድ ተጠርጣሪ ተገድሏል። አንድ አራተኛ ፖሊስ ደግሞ በጽኑ ቆስሏል። በኢትዮጵያ ጉብኝት እያደረጉ ያሉት የዩናይትድ ስቴትስ ምክትል ፕሬዚዳንት ባለቤት ጅል ባይደን ሴት ተማሪዎች ለውጥ ለማምጣት ይበልጥ እንዲሰሩ ጥሪ አቅርበዋል። ጉብኝቱን የተከታተለው ዘጋቢያችን እስክንድር ፍሬው አጠር ያለ ዘገባ ልኳል፣ ቀጥሎ ይቀርባል።
የሶስት የአፍሪካ ሀገራት ጉብኝታቸውን በኢትዮጵያ የጀመሩት የአሜሪካ ምክትል ፕሬዚዳንት ጆ ባይደን ባለቤት ጂል ባይደን በሀገራቸው መንግስት ድጋፍ የኮምፒውተርና ተያያዥ ስልጠናዎች የሚሰጣቸውን የሁለተኛ ደረጃ ተማሪዎች ጎብኝተዋል። ስልጠናውን ላጠናቀቁትም የምስክር ወረቀት ሰጥተዋል። ወጣቶቹ ራሳቸውንና አገራቸውን ለመጥቀም ይበልጥ ጠንክረው እንዲሰሩም ጥሪ አቅርበዋል። በትምህርት ቤቶቻችሁ፣ በምትኖሩበት ህብረተሰብ፣ እንደዚሁም በአገራችሁ ለውጥ ለማምጣት ራሳችሁን ማዘጋጀታችሁን፣ አቅማችሁን መፈተናችሁን ቀጥሉ ነው ያሉት። ከተመራቂዎቹ አንዷ ከአዲስ ከተማ ትምህርት ቤት የመጣችው ዊሊ ጠና ናት።
የሃይ ስኩል ተማሪዎች 10ኛ ክፍል ተማሪ ስትሬት ያመጣን ከየትምህርት ቤታችን ተወዳድረን ነበረ እና አሜሪካ ኤምባሲ 100 ተማሪ ተወዳድረን በነበሩት የሊደርሺፕ የተለያዩ ጥያቄዎች ብቁ ሆነናል። ተብሎ የሚጠበቁ 40 ተማሪዎች ለዚህ ስኮላርሺፕ ተገብተን በልተን ያው አንድ አመት ያህል ስልጠናው የኮዲንግ ፕሮግራሚንግ ስልጠና አግኝተናል። እንዲሁም የሊደርሺፕ
ከየት ምርፌ ነው አንቺ ተመረጥሽ?
እኔ ከአዲስ ከተማ።
ዘንድሮ ነው የተፈተንሽው 12ኛ ክፍል መልቀቂያ?
አይደለም፣ ዘንድሮ 11ኛ ክፍል ነኝ። አምና በነበረኝ 10ኛ ክፍል ውጤት ነው ወደዚህ ስኮላርሺፕ ለመግባት የቻልኩት።
ስልጠናው ምን
ኮዲንግ ሲባል ምንድነው? ገርልስ ካን ኮድ ነው የሚለው እንግዲህ ስልጠናው ረሱ ማለት ነው።
ጋርስ ካንኮድ ሲባል እንግዲህ ኮዲንግ የተለያዩ የኮምፒውተር ስራዎች ነው። ይህን ትምህርት ስንጀምር ከቤዚክ ስራዎች ነው የጀመርነው።
ከመሰረታዊ ስራ
መሰረታዊ የኮምፒውተር ስልጠናዎች ጀምረን እስከ ዋና ትልቁ ፕሮግራሚንግ እስከሚባለው ድረስ በተለያዩ ስክሪፕት ጃቫ፣ ፓይተን በሚባሉ ስክሪፕቶች ተምረን አሁን ዌብሳይት ዲቨሎፕ ማድረግም ሆነ ፕሮግራም ማድረግ እንችላለን ማለት ነው።
በአሜሪካ ምክትል ፕሬዝዳንት ጆ ባይደን ባለቤት ጂል ባይደን ጉብኝት ላይ የተጠናቀረውን ሰፋ ያለ ዘገባ በሌላ ቀን ይቀርባል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አድማጮች፣ የምሽቱ ዜናችን እዚህ ላይ አብቅቷል። በዜና ማጠቃለያ እንገናኛለን። ሰላም፣ ደህና ቆዩን።
ባትመጪም ቅጠሪ የመውደድን ቅኔ ማህሌት የፍቅርን ጥዑም ዜማ አብረን ሆነን ልንቀኘው ተጣምረን ልናንጎራጉር ቀልባችን እንደ ተስማማ ለብዙ ቀን ብዙ ዘመን እየቀጠርሽኝ ባትመጪ ሲያዝንብሽ ቢኖርም ሆዴ ዛሬ ግን በመሪር ሐዘን ለምን አልመጣሽም ብዬ አልነተርክሽም ውዴ።
ባይመችሽም ቅጠሪኝ መንገድ ቆሞ መጠበቁ አይቅርብኝህ ልማዴ ከሰርክ መቃጠሪያችን እንገናኝ ብለሽ በይኝ። ሰዓትና ቀን ቁረጪ፣ ደቂቃ ሰከንዱን ቆጥረሽ ዕለት ቀኑን አስልተሽ ግን ከዚያች ስፍራ እንዳትመጪ።
ብትፈልጊ በኃያል ወበቅ ካሰኘሽም በዶፍ ዝናብ ዝም ብለሽ ቀጠሮ ስጭኝ ለማልመጣ ነገር ብለሽ እንዳይገባሽ ስጋት አሳብ ጎህ ሲቀድ ጠዋት ማለዳ ወይ ማታ ቅጠርኝና እንደምትመጪ ቃል ግቢ ቀጠሮ ላክብር ብለሽ ግን ከዘወትር መቃጠሪያችን መገኘትን አታስቢ።
እባክሽን ልለምንሽ ልማጸንሽ ጆሮአውሽኝ ውለታዋይልኝና እንዳትመጪ ግን ቅጠሪኝ ስጠብቅሽ ስትቀሪብኝ ተደግፌው ስንሰቀሰቅ በዝምታው ከሚያጽናናኝ ወረትን ጨርሶ ባያውቅ ጠዋት ማታ ሲሄድ ባላጣው ከአንቺ በእጅጉ ቢሻለኝ ከሰርክ መቃጠሪያችን ከአጥሩ ፍቅር ስለያዘኝ ግዑዝ ወደደ ተብዬ በለበጣ እንዳልቀጣ ባንቺ እግር የተካሁትን ግዑዙን ፍቅሬን እየሳምኩ ጥልቅ ናፍቆቴን እንድወጣ።
ባትመጭም ቅጠሪኝና በሰበብሽ ከግንቡ ስር 24 ሰዓት ልሰጣ።
ባትመጭም ቅጠሪኝ። በገጣሚ ቴዎድሮስ ጸጋዬ ባትመጪም ቅጠሪኝ በሳምንቷ የራዲዮ መጽሔት ምርጥ ግጥም አዲሱ ቢያጅበኝም በመግቢያዬ እንደ ጠቆምኩት ዛሬ እረፍት ላይ ነውና በሚቀጥለው የራዲዮ መጽሔት ነው የምታገኙት። አሁን ደግሞ በሳምንቱ የራዲዮ መጽሔት የመክፈቻ ዜማ ከተወዳጁ ድምፃዊ ቴዲ አፍሮ የማለዳ ሥራዎች አንዷ የሆነችውን አላምን የተሰኘችውን ስልት እናስከተል። Thank you. ሰላም እያለን ነው ቴዲ። ቴዲ እናመሰግናለን። ከአእምሮ ሐኪም ጋር የተጀመረ ወግ ነው ዛሬ ከሙያ ኃላፊነት ባሻገር የበጎ ፈቃደኝነት ስራንና ምሳሌነቱን የሚዳስሳል። በልማድ አጠራሩ በነጠላ ስሙ በስፋት የሚታወቀውን አሁን የአማኑኤል የአእምሮ ሕክምና ሆስፒታል ታሪኮችና የአእምሮ ሕክምና በኢትዮጵያ የሰላሳ ዓመታት ገጾች ናቸው በዚህኛው ክፍል የሚፈተሹት። ዶክተር መስፍን ብዙ ጊዜ ቶሎ ፈጥኖ ወደሚመጣው የአእምሮ ጤና ጉዳይ ለመልሰና 30 አመታት በላይ ያገለገልክበት የህክምና ዘርፍ ዛሬ ብዙ ለውጥ ታየበት ይመስለኛል። በጣም ግርግር ከበዛበት መሃል አራዳ ማኑኤል ከሚገኘው መጣሪያውንም በአካባቢው ስም ያደረገው ቤተክርስቲያን አቅራቢያቸውም ስላለ በማኑኤል ስም ከሚጠራው ወደ ተለየ ቦታ ሚሄድ ህሙማኑ የተለየ ትኩረት እንዲያገኙ ህክምናውም በተሻለ ደረጃ እንዲሰጥ ማድረግ መቻላችሁን በዘገባዎች እከታተላለሁ። እስኪ መለስ ብለህ ይህን የ30 አመት በላይ የህክምና አገልግሎት ጉዞ ቃኝልን እንደው በደምሳሳው።
እንግዲህ ቀላል እድሜ አይደለም በርግጥና በጣም ረጅም ሂደት ነው። በ76 አመት ምረት አማኔል ስመጣ አማኔል ሆስፒታልን አላውቀውም። እንኳን ሆስፒታሉን አካባቢውን አላውቀውም። አዲስ አበባ ተወልጄ ባድግም እና እዛ ስመጣ ለቤተሰቦችም አማኔል ሆስፒታል ምን መደብን አልነገርኩም። ለምን እኔ መጨረሻ ጊዜ ዳይሬክተር ሆንኩበት ከአዲግራት ቀጥሎ ደሴ ሆስፒታል ነው። አዲግራት ራስባት ሆስፒታል ነበር ዳይሬክተርና ሐኪም ሆኜ የሰራሁት ብቻዬን። ከዛ ደሴ ሆስፒታል ከብዙ ሐኪሞች ጋር አሁንም ዳይሬክተርና ሐኪም ሆኜ የሰራሁ። ከዛ እድሎች እንዲመጡ የአእምሮ ሕክምና ስራ ላይ ወደፊት መሰልጠን የሚፈልግና የተቋሙ ዳይሬክተር ሆኖ ማገልገል የሚፈልግ የሚል ማስታወቂያ ሲመጣ አመለከትኩኝ። በእርግጥ ሙሉ በሙሉ የኔ ፍላጎት ቀዳጅ ሐኪም መሆን ነበር። ለምን በተለይ አዲግራት በምሰራበት ጊዜ ብዙ ነገር አይቻለሁ።
ጠቅላላ
ሐኪም ሆኜ ቀዶ ሕክምና አከናውኛለሁ። የማህፀንና ጽንስ ሕክምና አከናውኛለሁ። የህፃን ሕክምና ስለሰራሁ እና በተለይ በጣም መጥፎ ጊዜ ስለነበር ጦርነት አካባቢ ስለሆነ የምሰራቸው እግር መቁረጥ ይሁን ወይም ሌላ ውስጥ ቀዶ ሕክምና ይሁን የመሳሰለው ነገር ሁሉ እንደ ትናንሽ ውጤት የሚመስሉ ነገሮች አይቼ ስለነበር የመሰለኝ ጥሩ ቀዳጅ ሐኪም ይወጣኛል ብዬ ነው። የልጅነት ስሜት
የወጣት ሐኪም እይታ ነው።
ቀዶ ሕክምና ደግሞ ጥሩነቱ ጥሩ ከተሳካልህ ያ ሰው ወዲያውኑ ሲተርፍና በሳምንት ባልሞላ ጊዜ ውስጥ ቁስሉ ሲጠግና ቀስ በቀስ ደግሞ ወደ ተግባር ሲመለስ ታየዋለና ማንኛውም ወጣት ሐኪም ልጆች ዶክተር ወይም ፓይለት እንደሚሉት ሁሉ ወጣት ሐኪም ደግሞ ቶሎ ብሎ የሚናገረው ነገር ቀዳጅ ሐኪም ነው የሚለውና እኔም እንደዛ ነበር። በተለይ ደግሞ በእኔ ጊዜ ሰሜን ስለነበርኩና ደሴም ስመጣ እንደዛ ነበርና ያለምንም አስተማሪ ቀዶ ሕክምና ትምህርትን አመልክቼ ነበር። የአእምሮ ሕክምና አመልክቼ ነበርና የአእምሮ ሕክምናው የማኑኤል ሆስፒታል ዳይሬክተር ሆኖ ከመስከረም 1 76 ዓመተ ምህረት ጀምሮ እንዲሰሩ የሚል ነገር ወረቀት መጣልኝ። እዛ ደሴ ያለ ነው ያ መጣልኝ። በሳምንቱ ደግሞ በአዲስ አበባ ዩኒቨርሲቲ በቀዶ ሕክምና የትምህርት ክፍል ትምህርቱን እንዲማሩ የሚል ሁለቱም መጣልኝ ተቀብለነውታል የሚል እና ሁለት ስሜት ውስጥ ነበርኩ። ሁለቱን ስሜቶች ስመዝናቸው አንድ ጓደኛ ነበርኝ እዛ ያለ፣ አሁንም ሐኪም ነው የውስጥ ደዌ ፕሮፌሰር ነው። እና እሱን ሳማክረው ሳይኪያትሪው ወይም የአእምሮ ሕክምና እኮ ጥሩ እኮ ነው፣ እናንተም ብሆን እሱን ነው የምወስደው። ለምን ውጭ ሊልኩ ይችላሉ፣ ያስተምሩ ይችላሉ። እንዲሁ እየተጫዋወትን ነበረ የምንፈላሰመው። እዛ ውስጥ እነ ፍሮይድ አለ፣ የአእምሮ ቀዶ ጥገና እኮ የበለጠ ያማረ ነው ሲለኝ፣ ሳስበው ደግሞ በዛን ጊዜ ዘመቻ የሚባል ነገር ነበር። ከኛ በፊት የገቡት አሁን ትልልቅ ከፍተኛ የቀዶ ጥገና ሐኪሞች የነበሩት በሙሉ ያን ጊዜ ገና ድህረ ምረቃ የጀመሩ ስለነበሩ ገና ሳይጨርሱ ወደ ናቅፋ ወደ ምን በየጊዜው ዘመቻ ሄዱ።
ዘመቻ ነበረ።
ስለዚህ እኔ የጦርነት አካባቢ ትግራይ ከርም ገና ወደ ጦርነት ልከርም ነው የአእምሮ ቀዶ ሕክምና ይሻለኛል አልኩና ወደ አማኑኤል እሺ ቤት ተስማማ። በእርግጥ አንድ ሳምንት ያህል ጥቁር አንበሳ የቀዶ ሕክምናን ትምህርት ጀምሬ ነበር። ለአንድ ሳምንት ደርሻ አምስት ነበርን በወቅቱ። ከአምስታችን ግን ትምህርቱን የጨረሰው አንድ ሰው ነው። አንደኛው በመኪና አደጋ፣ ሌላኛው ወደ ውጭ ሀገር ሄደ፣ ሁለት ሌላ ብቻ ብዙ ታሪክ ነው።
በአጭር ጊዜ ውስጥ ሁለቶች
ሶስት አራት አምስት ዓመት ጊዜ ውስጥ አልጨረሱም። አንዱ ብቻ ነው የጨረሰው። እና እኔ በቃ አማኑኤል ልግባ አልኩኝ። እውነትም አማኑኤል ሳስበው በቃ የፍሮይዲያን ተከታይ መሆን መሰለኝ። ከዛ ፓሽን ኦፍ ዘ ማይንድ የሚል አንድ መጽሐፍ አነበብኩኝ የአእምሮ ውስብስብ ስሜቶችን የሚገልጽ እና በእርግጥም የሆንኩ መሰለኝ። እና በቃ ብዬ አማኑኤል ሆስፒታል መጣሁ። አማኑኤል ሆስፒታል ስመጣ የተበቁትና የማየው ነገር በጣም አስደንጋጭ ነው። አንደኛ አማኑኤል 575 በሽተኞች በላይ 360 አልጋ ላይ አሉ። ስለዚህ መሬቱ ይተኙ ወይም ደግሞ አንድ አልጋ ለሁለት የሚተኙ በሽተኞች አሉ። ሁለተኛ ቦምብ ክፍል የሚባለው ወደ 40 የሚጠጉ በሽተኞች እድሜ ልካቸውን እዛው ራቆታቸውን የሚኖሩ እና እዛው ዝም ብሎ በአንድ በኩል ገብተው በጀርባ በኩል ዝም ብሎ ቁጭ ብለው እዛው ወይም ተኝተው ራቆታቸውን የሚውሉ በሽተኞች ያሉበት ሆነ እና በጣም የሚያስከፋ ቦታ ሆኖ አገኘሁት እና እንዳልኩ ቤተሰቦቼ ወይ ቀዳጅ ሐኪም ሌላ እንደሆነ ስለፈለጉ እኔም አማኑኤል መግባቴን አልነገርኩም። የሚያውቁት ጥቁር አንበሳ የገባሁበትን ነው እና ለእናቴም አልነገርኳትም። ሳየው እዛ ያሉት በሽተኞች በጣም ፍቅር ይሰጣሉ የኖሩት ከመግባት እነሱ ብቻ ሳይሆን ደግሞ እዛ ቀኔ ቀደም ብለው የገቡ ወጣት ነርሶች አሁን ትልልቆች ሆነዋል እነሱም ወዲያውኑ ያቀፉኛል። ሰራተኛውም እና ሜዲካል ዳይሬክተር ሆኛን የተሾምኩት ወጣት ነኝ። በአንድ ሌሊት ቦታውን መቀየር ይመስለኛል። ያንን ሳየው በጣም ሰዎቹንም እየወደድኳቸው ህመምተኞቹንም መውደድ ጀመርኩ። መጀመሪያውንም ከፍተኛ የሆነ የአእምሮ ህመማን የአእምሮ ሳንሱራቸው የተመረጠ አይደለም የላላ ነው። ስለዚህ ከወደዱ ይወደዋል፣ ከጠሉ ይጠሉዋል። ልክ እንደ ህፃናት ናቸው።
መሸፋፈን የለም።
ከወደዱ ይወድሙ ፍቅራቸውን ይገልጹላል፣ ከጠሉም አልወድህም ይለዋል። ይሄ ነው እንግዲህ አሁን እኛ ውስጥ አእምሮአችን ውስጥ ትልቁ ቦታ ያለው ነገር ይሄ ባሪየር ወይም ሳንሱር የሚያደርገው የአእምሮ ክፍላችን ነው። እናንተ ስንነጋገር በመሀላችን እየመረጠን ነው የምንነጋገር። አንተም እየመረጥክ ነው የምጠይቀኝ፣ እኔም እየመረጥኩ ነው የምመልስል። እነሱ ጋር ያ ነገር የለም። ምክንያቱም እየዘለው የሚገቡ የተለያዩ ሀሳቦች አሉ። ቦታውን ቀስ እያልኩ ወደድኩት። በእርግጥም እና አንዳንድ ለውጦችን መምጣት አለብን ብለን ተነሳ ከባልደረቦቼ ጋር። ለምንድን ነው አንድ በሽተኛ አንድ አልጋ ላይ የማይተኛው ብዬ መሰረታዊ የሆነ ጥያቄ ጠየቅኩ። እስከዛ ጊዜ እንደዚህ አይነት ጥያቄ ተጠይቆ አያውቅም። ምክንያቱም በሽተኛ ይመጣል፣ ይገባል፣ እዛው ይቀራል፣ መሬት ላይ ይተኛል እና በጣም እየበዛ ሲሄድ ደጅ ይወረውራሉ። ስለዚህ ስር ሰደድ የሆነ የአእምሮ ህመም ችግር ያለባቸው በጣም በርካታ ሰዎች ከመላው የኢትዮጵያ ክፍል መጥተው በአማኑኤል ቤተ ክርስቲያን ዙሪያ እዛ ይኖራሉ።
ከሆስፒታልም ወጥተው እዛ በዛ መኖር ይችላሉ።
መቃብር ቤት አካባቢ፣ እዛ አካባቢ አካባቢ ኢትዮጵያ ህዝብ በጣም ደግ ነው። ያው ምግብ ቤተ ክርስቲያን እያመጣ ይሰጣቸዋል። ምንም በቃ እዛው ደጅ ይኖራሉ። ለከፍተኛ ስር ሰደድ የሆነ የአእምሮ በሽታ ላለባቸው ሰዎች አስፈላጊውን እንክብካቤና ህክምና ካልተደረገላቸው ውጤታቸው ይሄ ነው የሚሆነው። የትም ሀገር የሚታየው ይሄ ነው። በተለይ ትልልቅ ከተሞች ደጎች ናቸው። ምክንያቱም ከትልልቅ ከተሞች ከሚኖሩ ሰዎች የሚወጣው ተረፈ ምግብ ዝም ብሎ የሚጣለውም እንኳን ሊያኖራቸው ይችላል። ስለዚህ ብዙ ህመምተኞችን የመሰብሰብ አዝማሚያ ያለው ትልቅ ከተማ እና መርካቶ ደግሞ አንዱ ነው። በተለይ የአማኑኤል ሆስፒታል ያለበት የአማኑኤል የእህል በረንዳ ወዘዋል በጣም ጥቅጥቅ ያለ መጀመሪያው ለኢንዲጂኖ ወይም ለአካባቢው ነዋሪዎች ብሎ ጣሊያኖች የመሰረቱት ከተማ ስለሆነ የተጠቀጠቀ ከተማ ነው እና ሰዎች እንደሚመስል ኑሮ ይኖራሉ። እና አንድ አልጋ ላይ አንድ በሽተኛ መተኛት አለበት ብዬ ተነሳሁኝ። ስናስበው ከዚህ ውስጥ ካሉን 575 በላይ በሽተኞች ውስጥ ስንቶቹ አድራሻ አላቸው ብለን ስንጠይቅ የሚያስደነግጥ ቁጥር መጣ። አንደኛ ከ75% በላይ የሚሆኑት ህመምተኞች በወቅቱ በአማካይ እዛ ቤት 18 ዓመት የኖሩ ናቸው።
እንደ መውደቂያም ጭምር ሆኗል።
በቃ እዛው መጥተው ተረስተዋል። ጠያቂ የለም፣ ዘመድ የለም፣ አድራሻቸው ከየት እንደመጡ አይታወቅም። አንዳንዶቹ ስማቸው አይታወቅም። አቶ ኤንኤን ነው የሚለው ሀና ለ እንደማለት ነው። ስም ስለሌላቸው ሰው እዛው ይኖራሉ። የአንዳንዶቹ ቋንቋ አይታወቅም። አንዳንዶቹ በምንም አይነት ከሰዎች ጋር አይግባቡም። ቅድም ካልኩ ቦምብ ክፍል ውስጥ የሚኖሩት ህመምተኞች በእንግሊዝኛው አጠራር ቬጂቴት የሚያረጉ ወይም በቃ ይሄ
የባሰ የቆረቆዘ ወይም የጤና ሁኔታ
በቃ ምንም የት እንደመጡ ማንነታቸውን ሰብና ምንም አያውቁም። እና እንደውም በትህትና ለመናገር ከእንስሳ ትንሽ ያነሰ ህይወት የሚኖሩ ነበሩ። የተለየው ነገር ምንድን ነው? ግንቡ ይወስናቸዋል። ማታ ማታ ቤት እንዲገቡ ይደረጋሉ እና ምግብ ያው ሁለቴም ሶስቴም ሊሰጣቸው ይችላል። እና እንዲህ አይነት ኑሮ ነበር። እና አእምሮ ደግሞ በጣም የተወሳሰበ የሰውነታችን ክፍል ነው። አስደናቂው ሰውነታችን ክፍል አእምሮ ነው። ያለ አእምሮ ሰው አንሆንም ነበር። እነኛም ሰዎች ለዚህ ነው ከእንስሳት ያነሰ ያልኳቸው በዛ ምክንያት ነው። ስለዚህ እንደዚህ አይነቱን እንክብካቤ ለመስጠት ከተፈለገ አንድ ቦታ ላይ መነሳት ይኖራል የሚል ጥያቄ አነሳን። እና እነኛ ጎጂ ያልሆኑትን በሽተኞች መርጠን ስክሪን አድርገን ብሔራዊ ሎተሪ አስተዳደር በጊዜው የነበሩት ዋና ስራ አስኪያጅ ከእሳቸው 5,000 ብር እርዳታ ሰጥተውን ሙማኑን ወደ የአገራቸው ወደ መጡበት ቢያንስ እንደው ከተማቸው እንኳን እያደረስን መልሳቸው ተባለ። እና እንደዚያ በማድረግ በርካታ የሆኑ ሙማንን በየአካባቢው መመለስ ጀመር። ቢያንስ አካባቢያቸው ሄደው ይለምኑ አካባቢያቸው ሄደው በመለመናቸው የአካባቢያቸውን ቋንቋ እንደገና ለመመለስ ይችላሉ። የአካባቢው ህብረተሰብን ፍቅር በተወሰነ ደረጃ ማግኘት ይችላሉ። እዚህ ተዘግተው ነው የኖሩት። ይህን እናደርግ የሚለው ነገር እንግዲህ የተጀመረ ከዛ ሂደቱ እንግዲህ እየቀጠለ ሄደ። እንግዲህ አገሪቷ ያላት በዛን ጊዜ ሁለት ሆስፒታሎች ነበሩ። አንዱ ቅድስተ ማርያም ጸጸረት የአእምሮ ሕክምና ሆስፒታል ነው። ሁለተኛው ደግሞ አማኑኤል ሆስፒታል ነው። ጸጸረት ለሰሜን ኢትዮጵያ ትግራይን ጨምሮ ትግራይ ጫፍን ይዞ ኤርትራን ህሙማን ሲይዝ፣ ነገር ግን ከትግራይ ጀምሮ ግን እስከ ጎዴ እስከ መጨረሻው የአገሪቱ ክፍል የሚመጡ ህሙማን ግን አማኑኤል ሆስፒታል ነበር የሚያመጧቸው። በነገራችን ላይ ወደ አእምሮ ሕክምና ተቋም በዚያ ዘመን የሚሄዱት ህሙማን ቁጥር በጣም ይሄ ነው የማይባል ነው ቁጥሩ። ለምን ያለው አልጋ በጣም ትንሽ ነው እንዳልኩ። የአእምሮ ህመምተኞች ቁጥር በኋላ ካስፈለገ እናሰለዋለን፣ በጣም በዛም ጊዜ ከፍተኛ ነው። ለምን የእርስ በርስ ጦርነቱ አለ፣ ከፍተኛ የሆኑ ረሃቦች ነበሩ። እነኝ ሁሉ ተጨማሪ ማቀጣጠያዎች ናቸው የአእምሮ ጤናን ችግር ለማወቅ። ምክንያቱም መፈናቀሉ አለ እና መራቡ ወይም ደግሞ የቤተሰብን መራብ የቤተሰብን ስቃይ ማየቱ ለአእምሮ መወጠርና እንዲያም ሲል ደግሞ ለመፈንዳት አንድ ተጨማሪ ከምክንያቶቹ አንዱ ነው። ስለዚህ እነኚህ ሁሉ ተደራርበው እንግዲህ አእምሮ ህሙማንን እነኛ ሁለቱ ሆስፒታሎች ነበሩ። በእርግጥ በኋላ ጸጸረት ለብቻው ኤርትራ ስትሆን፣ በኋላ ላይ እንግዲህ የቀረው አማኑኤል ሆስፒታል ብቻ ሆነ ለኢትዮጵያ። እንግዲህ በወቅቱ የነበረው ሁኔታ ይህን ይመስላል። በእርግጥ እኔ ስደርስ አማኑኤል አንድ ከራሽያ በወቅቱ ሶቪየት ህብረት፣ አንድ ከቡልጋሪያ እና አንድ ከሃንጋሪ ሶስት ሐኪሞች ነበሩ በአስተርጓሚ ነው የሚሰሩት። ሁለት ሳይኮሎጂስቶች ነበሩ። ሁለት የማህበራዊ ጉዳዩም ሶሻል ወርከርስ የምንላቸው ነበሩ እና ከአስር ያልበለጡ ነርሶች ነበሩ። እና አብዛኛው ስራ የሚሰራው በወቅቱ ጤና ረዳቶች በሚባሉና በተጨማሪ ደግሞ እዛው ታመው ድነው የተሻላቸው ሰዎች ነበሩ እና ሌላ ኦፍኮርስ የድጋፍ ሰጪ ሰራተኞች የምንላቸው ነበሩ። እንግዲህ ይሄ ሁሉ እርስ በርሱ ተባብሮ ህሙማኑን እዛ የተወሰነን አገልግሎት እንዲወጡ የሚያደርግ ነበር እና ህሙማኑ ወደ መጡበት ከተላኩ በኋላ ግን ህግ አወጣን። አንድ በሽተኛ ከሁለት ወር በላይ እጅግ ቢበዛ ከሶስት ወር በላይ በሆስፒታሉ እንዳይቆይ የሚል
18 ዓመት አይደለም።
ምክንያቱም አስታውሳለሁ ራሳቸውን ራስ አሊ ብለው የሚጠሩት ህመምተኛ እዛ ቤት እኔ በመጣው ጊዜ 31 ዓመት ኖሮ ነው። ስለዚህ ከእሳቸው ጀምሮ እስከ ትንሹ ሌዮ የሚባል ልጅ ነበረ። እሱ ደግሞ የሚጥል በሽታ ስለያዘው ነው እዛ የገባው። በሚጥል በሽታ ወደ አእምሮ ሆስፒታል የሚያስገባ አይደለም። ግን እሱም እዛውን የስገባ 5 ዓመቱ ነበር ከገባ። ሌዮ በኋላ አርጅቶ ነው ይመስለኛል ትልቆ ነው ያረፈው። እና እኔ እንኳን ስደርስ ገና ምናልባት 20ዎቹ መጨረሻ ያለ ልጅ ነው። በእኔ ዕድሜ ሐኪሞች ነበሩ፣ ፈረንጆች ናቸው ሁሉም በአስተርጓሚ ነው የሚሰሩት። ሁለት ሳይኮሎጂስቶች ነበሩ፣ ሁለት የማህበራዊ ጉዳዩም ሶሻል ወርከርስ የምንላቸው ነበሩ እና ከአስር ያልበለጡ ነርሶች ነበሩ። እና አብዛኛው ስራ የሚሰራው በወቅቱ ጤና ረዳቶች በሚባሉና እና በተጨማሪ ደግሞ እዛው ታመው ድነው የተሻላቸው ሰዎች ነበሩ እና ሌላው ኦፍኮርስ የድጋፍ ሰጪ ሰራተኞች የምንላቸው ነበሩ። እንግዲህ ይሄ ሁሉ እርስ በርሱ ተባብሮ ህሙማኑን እዛ የተወሰነን አገልግሎት እንዲወጡ የሚያደርግ ነበር እና ህሙማኑ ወደ መጡበት ከተላኩ በኋላ ግን ህግ አወጣን። ለምን አንድ በሽተኛ ከሁለት ወር በላይ እጅግ ቢበዛ ከሶስት ወር በላይ በሆስፒታሉ እንዳይቆይ የሚል ህግ አወጣን።
18 ዓመት አይደለም።
ምክንያቱም አስታውሳለሁ ራሳቸውን ራስ አሊ ብለው የሚጠሩት ህመምተኛ እዛ ቤት እኔ በመጣው ጊዜ 31 ዓመት ኖሮ ነበር። ስለዚህ ከእሳቸው ጀምሮ እስከ ትንሹ ሌዮ የሚባል ልጅ ነበረ። እሱ ደግሞ የሚጥል በሽታ ስለያዘው ነው እዛ የገባው። የሚጥል በሽታ ወደ አእምሮ ሆስፒታል የሚያስገባ አይደለም። ግን እሱም እዛውን የስገባ 5 ዓመቱ ነበር ከገባ። ሌዮ በኋላ አርጅቶ ነው ይመስለኛል ትልቆ ነው ያረፈው። ምናልባት 20ዎቹ መጨረሻ ያለ ልጅ ነው። በእኔ ዕድሜ አካባቢ የነበረ ልጅ ነው በዛ ዘመን።
Ba ke hasret ya iznab na unhane ለተመለከተው ይገርማል ይደንቃል ካይኖቼ የሚፈሰው መቻ ባርቶ ያውቃል ካንጀቴ
ኩኩ ሰብስቤ ነበረች እንባዬ ስትል የተጫወተችልን ኩኩ እናመሰግናለን። አሁን የንጉሴ አክሊሉ መስኮት የሚከፈትበት ነው ሰዓቱ።
አሉላ ዛሬ እኔ እናንተን የምናመሸው አዲሱ ረፍት ላይ እንደሆነ አውቃለሁ። ዛሬው ዝግጅቴ ደግሞ ከሌላው ጊዜ ለየት ያለ ነው። ከኔ ጋራ አብረውኝ መስኮቱ ሲከፈት የገቡ ሶስት ዶክተሮች አሉ። በቀጥታ አሁን ወደ ፕሮግራሜ እንድገባ ፍቀድልኝ። የቀዳማዊ ኃይለ ሥላሴ ስኮላርሺፕ ድርጅት ድጋፍ እየሰጠ ያስተማራቸው ሶስት የሕክምና ዶክተሮች ይገኛሉ። እነዚህ ተመራቂ ተማሪዎች የፊታችን ቅዳሜ ሐምሌ 16 ቀን የሚከበረውን 124ኛውን የንጉሠ ነገሥቱን የልደት በዓል አስመልክቼ አነጋግሬያቸዋለሁ። ስኮላርሺፕ ድርጅቱ ምንድን ነው ያደረገላችሁ እያልኩ ተማር ልጄ ሌት ፀሐይ ነው፣ ላልተማረ ሰው ግን ቀኑ ጨለማ ነው ይላል ወዳጄ አለማየሁ ሸቴ። እንግዶቼ ዶክተር መርሴ ሞገስ ከጎጃም፣ ዶክተር ተስፋዬ አደም ወረና ገነት ወሎ፣ ዶክተር ገመቹ ሽፈራው ከኦሮሚያ ናቸው። በቅድሚያ ዶክተር ገመቹ ሽፈራው፣
የቀዳማዊ ኃይለ ሥላሴ ድርጅት ያወቅኩት ሁለተኛ ክፍል ስጨርስ መጣልኝ እና ለመዘገብኩ። ከዛ አንደኛ ዓመት ትምህርቴ ላይ ድርጅቱ አባል ሆኜ ያስተምሮኛል። ትልቅ አስተዋጽኦ ነው በእውነት። የመጣሁበትን ባክግራውንድ በቀለ ሰው ትንሽ ቢሆንም ለእኔ በጣም ትልቅ ኮንትሪቢሽን ያለው እና ወደፊት ደግሞ በዚህ ድርጅት ውስጥ አባል ሆኜ እንደው ሌሎችንም እንደዚሁ መረዳት ያለባቸውን ሰዎች በምችሉ አቅም ማህበሩን የማሳካት አላማ አለኝ። ባለኝ አቅም አስተዋጽኦ ማድረግ እፈልጋለሁ።
እነዚህ ወጣት ዶክተሮች ንጉሠ ነገሥቱን በስምና በታሪክ ብቻ እንጂ አያውቋቸውም። ነገር ግን የሚሰጡት ምስክርነት አባትህን ጠይቀው ይነግርሃል የሚለውን የቆየ ብሂል የሚያስታውሰን ነው። ዶክተር መርሴ ሞገስ።
እሺ፣ አመሰግናለኝ። ከዚህ ከግርማዊ ቀዳማዊ አጼ ኃይለ ሥላሴ መታሰቢያ ማህበር ብዙ ነገር ነው ያገኘሁት። ግርማዊነታቸው ከመጀመሪያ የሚጀምረው ለዘመናዊ ትምህርት ያደረጉትን ጥረት እናውቃለን። እሱ ደግሞ አሁንም ቢሆን እርሳቸው ሀያው ሆነው እንደረዱኝ ነው የምቆጥረው። ምክንያቱም የገንዘብ ማጣትና ሁሉም ነገር ድህነትም ሀብትም ሁሉም ነገር ሪላቲቭ ነው። አሁን አብሶሉትሊ ይሄ ሰው ሀብታም ነው፣ ይሄ ሰው ደግሞ ድሃ ነው የሚያስተኝበት ነገር የለም በዚች ምድር ላይ ማለት ነው። ግን ያም አልነበረም። በዚያ ሰዓትም ገንዘብ የሌላቸው አልነበሩም። በጃንሆይ ሲደገፉ የነበሩት ተነሳሽነታቸው መጥቶ የሀገር መኩሪያ ተተኪ ትውልድ እንዲሆኑ ነበር ጃንሆይ ሲናገሩ የነበሩት በታሪክ እንደምንሰማው ማለት ነው። ስለዚህ እኔም በዚህ ማህበር ውስጥ አራት አመታት ውስጥ ያገኘሁት ይህ ገንዘብ የተለያየ ነገር እንደረዳ ጠቅሞኛል። ከዛም በላይ ግን እርሳቸው መንፈሳቸው ነው በእውነት ሲረዳኝ የነበረ ብዬ ማለት ይችላል። ምክንያቱም እዛ ሰዓት ላይ የነበሩ ትላልቅ ሰዎች ትላልቅ ምሁራን እንደወጡ አውቃለሁ። በዚህ ማህበር ስር ደግሞ እኔ ስኖር የእርሳቸው መንፈስ ደግሞ አይዞ ተማር እንደሚለኝ ነበር ማስበው እና ይህ ለእኔ ትልቅ እርዳታ ነው። ይሄ ደግሞ አሁን ልክ እስከምመረቅበት ጊዜ ያለው አይደለም የሚቀጥል ነው። ምክንያቱም ትምህርት የሚያቆም ነገር አይደለም። ይቀጥላል። ማንኛውም ሰው በህይወት እስካለ ድረስ መማሩ ግድ ነው። ይህ ደግሞ አሁን በቃ እኔ ከዚህ በኋላ ትምህርቴን ጨርሻለሁ የሚል ሰው የለም። ህይወት በራሱ ትምህርት ቤት ስለሆነ ማለት ነው። በህይወት ይህ በሙሉ እሳቸው እንደሚያስተምሩኝ እንደሚመክሩኝ ነው። ለጊዜው የተሸፈነ ይመስላል እንጂ ስራቸው ህያው ሆኖ ስራቸው የሚመሰክርበት አፍ አውጥቶ የሚናገርበት ጊዜ ሩቅ ነው ብዬ አላስብም። በጣም ነው የማመሰግነው ማህበሩን። በዚህም አጋጣሚ የማህበሩ ቋሚ አባል እንደመሆንና ወደፊትም የተለያዩ ነገሮች ላይ ተሳትፌ የማህበሩና የግርማዊነታቸውን ማንነት በታሪክ አደባባይ እንደምናበቃቸው በእርግጠኝነት መናገር እችላለሁ።
መቼም ቢሆን ነውን ለማወቅ ነበርን መጠየቅ ያስፈልጋል ይባላል። የእስራኤሉ ጠቅላይ ሚኒስትር ቢንያም ኔታንያሁ ባለፈው ወር መጨረሻ ላይ በኢትዮጵያ ጉብኝታቸው የሀገሪቱን የ3000 ዘመን ታሪክ ጠቅሰዋል። እና ታዲያ ወጣቱ ትውልድ የዛሬ 40 ዓመቱን የአጼ ኃይለ ሥላሴ ታሪክ ቢጠቅስ ይደሎ እንጂ ምን ይባላል? ዶክተር ተስፋዬ አደም፣
ለቀዳማዊ አጼ ኃይለ ሥላሴ በጣም ታላቅ አክብሮት ነው ያለኝ። በተለይ ትምህርትን ሞደርናይዝ ለማድረግ የከፈሉትን አስተዋጽኦ የሚመለከት በጣም የማደንቃቸው ነው እና እዚህ ላይ ደግሞ ይህንን የስኮላርሽፕ እድል አግኝቼ በእሳቸው ስም በተሰየመ መታሰቢያ ማህበር እየተረዳ ደርሻለሁ። ስለዚህ እሳቸው ትምህርትን በሀገሪቷ ለማሻሻል ሞደርናይዝ ለማድረግ የከፈሉትን አስተዋጽኦ ለማስቀጠል ወደፊት እጅ ያለበት ማለት ነው። እውነታውም ያ ነው የሚሆነው። ስለዚህ ይበለጥ ደግሞ ለእኔ በጣም ደስታ የሚሰጠኝ ነው።
የቀዳማዊ ኃይለ ሥላሴ ስኮላርሽፕ ድርጅት በመቶ የሚቆጠሩ ተማሪዎችን ነው ከዚህ በፊትም በልዩ ልዩ ሙያዎች ያስመረቀው። አሁንም ድርጅቱ እንደዚሁ በየአመቱ ለበርካታ ተማሪዎች ከተለያዩ ክፍሎች እንደዚሁ ስኮላርሽፕ ይሰጣል። የንጉሠ ነገሥቱ 124ኛ ዓመት የልደት በዓል በመግቢያው ላይ እንዳልኳችሁ የፊታችን ቅዳሜ ሐምሌ 16 ቀን በዋቢ ሸበሌ ይከበራል። ዝግጅቴን አበቃው አሉላ። እንግዲህ የዛሬ 15 ቀን እንገናኛ ደግሞ።
ንጉሴ አክሊሉን አመሰግናለሁ። አድማጮች፣ አሁን በቀጥታ ወደ አንድ ታላቅ የህይወት ዘመን ስራ መታሰቢያ አጠር ያለ ቅንብር ነው የምንሻገረው። አሁን በመግቢያው እንደ ጠቆምኩት ዛሬም አንድ ታላቅ ሰው አጥተናል። አንጋፋና ዕውቅ ሰዓሊ፣ መምህርና የእውቀት በር ከፋች፣ የዚያ የቀደመ ምናልባትም ብቸኛ ሆኖ ጭምር ለረዥም ዓመታት የዘለቀው የኢትዮጵያ ስነ ጥበብ ትምህርት ቤት መስራች አቶ አለፈለገ ሰላም ዛሬ በሕይወት የሉም። በያዝነው ሳምንት ከዚህ ዓለም በሞት የተለዩትን አቶ አለፈለገ ሰላምን ለምሽቱ ባጭሩ እናስታውስ።
ሀገራችንን የስነ ጥበብ ተግባር እንደገና ወደ ነበርንበት ወደ ትልቁ አላማ መጓዝ አለብን የሚል በአስተሳሰብ ያለው ዲስኩሬን አደረግኩ። ከዛ በኋላ 10 ብር የሚያወጣውን 20 ብር፣ 30 ብር የሚያወጣውን 60 ብር ሰዎች እየከፈሉ መውሰድ ጀመሩ። አንድ ከበርቴ ግሪክ 50,000 ብር ቼክ ጽፎ ለከበደ ሚካኤል ሰጠ። ከበደ ሚካኤል ደግሞ ለእኔ ሰጠኝ። ከዛ በኋላ ያችን ወደ 78,000 የኢትዮጵያ ብር በአንድ ቀን ባጠራቀምኩት ገንዘብ ወስጄ ለግርማዊ ንጉሠ ነገሥት አስረከቡ። በራሴ ጥረት እችን አግኝቻለሁ። ግርማዊ እጃሉ ተማሪ ቤት ይስሩልን አልኳቸው። ወዲያው ከበደ ሚካኤል ተጠራ። ወዲያው ተዘጋጁ። በቃ አለቀ። የአዲስ አበባ ስነ ጥበብ ትምህርት ቤት ተከፈተ።
ታላቁ የዘመናዊ ስዕል አባት ሰዓሊና መምህር አለፈለገ ሰላም ባደረባቸው ሕመም በሕክምና ሲረዱ ቆይተው ባለፈው ሐምሌ 4 ቀን ነው 2008 ዓ.ም ከዚህ ዓለም በሞት የተለዩት። ከአባታቸው ከአቶ ፈለገ ሰላምና ከእናታቸው ከወይዘሮ አጸደ ደስታ ሐምሌ 24 ቀን 1915 ዓ.ም ተወለዱ አቶ አለፈለገ ሰላም። በጉግስ ጨዋታ ሳቢያ ወላጅ አባታቸውን አቶ ፈለገ ሰላም ህሩይን በሞት ያጡት ታዲያ ገና የ40 ቀን ሕፃን ሳሉ ነበር። ሆኖም ቁርጥ አባታቸውን ይመስሉ ስለነበር አያትየው አለቃ ህሩይ፣ እርሳቸውም ሰዓሊ ናቸው፣ ልጄ ፈለገ ሰላም አልሞተም አለ በማለታቸው በዚሁ እስከ ዛሬ ድረስ የሚታወቁበትን አለ የሚለውን መጠሪያቸውን አገኙ። አያትየው ሕፃኑን አለ ፈለገ ሰላምን ወስደውም አሳደጓቸው። እድሜያቸው ለትምህርት ሲደርስ የአብነት ትምህርት ቤት አስገቧቸው። በኋላም ዘመናዊ ትምህርታቸውን በተፈሪ መኮንን የአንደኛ ደረጃ ትምህርት ቤት አገባደዱ። ከዚያም በቀድሞ የአዲስ አበባ ተግባራዊ ትምህርት ቤት በማሽነሪ መሳሪያዎች ዘርፍ ሲማሩ ይቆያሉ። ነገር ግን ለስዕል በነበራቸው ዝንባሌ የተነሳ የተማሪ ጓደኞቻቸውን ምስል በብዛት ሲሰሩ ቆይተው በተጨማሪም የቀዳማዊ ኃይለ ሥላሴን ምስል በመስራታቸው በትምህርት ቤት ውስጥ የታወቁ ተማሪ ሆኑ። ታዲያ አንድ ቀን ድንገት ለጉብኝት የመጡት ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ተማሪው አለ ፈለገ ሰላም የሰሩትን ስዕል ተመለከቱ። ወዲያውም በማድነቅ ይህ ልጅ በስዕል ሙያው ውጭ አገር ሄዶ መማር አለበት ብለው ነፃ የትምህርት ዕድል እንደ ሰጧቸው ይተርካል የሕይወት ታሪካቸውን የሚያነሳው ጽሑፍ። አድማጮች፣ ይህ አለ ፈለገ ሰላምን ሕይወትና ሥራ በመጪው ፕሮግራማችን በሙያና በትምህርት ከልጅነት እስከ እውቀት የሚያውቋቸውን ጋብዘን እንዘከራለን። ለአሁኑ ግን ለወዳጅ ለቤተሰብ መጽናናትን እንመኛለን። አድማጮች፣ አሁን ቀደም ብዬ እንደጠቆምኩት ከራዲዮ መጽሔት ማህደር ወጎች ከሁለት ጠያቂና መልሰውም ሌላ ጥያቄ ከሚጋብዙ ድምጾች ለምሽቱ አንዱን መርጠናል። ሰዓሊ ነው፣ ዳንኤል ታዬ ይባላል። በሚያነሳቸው ጭብጦች መነሻነት በያላችሁበት የምትነጋገሩበት ሐሳብ የሚያቀብል ይመስላል። በዚህን ሰዓት የሚያደምጡ አድማጮች ቅዠት ስለተባለ መጽሐፍ እንደምናወራ አቀራረቡና ይዘቱ የተለየ መሆኑን ከመረዳት ያለፈ አልፎ አልፎ ጨረፍ ጨረፍ እያደረግኩ አንዳንዶቹን አሳያለሁ። የመጽሐፉ አቀራረብ ምን እንደሚመስል፣ ታሪኮች ምን እንደሚመስሉ ጨረፍ ጨረፍ እያደረግኩ ፋለፍ እያልን፣ ዛሬ ያየሁት ህልም የቤታችን ውሻና አውራ ዶሮ ራሳቸውን ሲበሉ ነበር። ውሻውን ሳገኘው ሙሉ ቆዳውን ገፎ የኋላ እግሮቹን በልቶ ጨርሶ በፊት እግሮቹ ነበር የቆመው እና የቀረውን ሰውነቱን ብልት በብልት እየገነጣጠለ ይበላ ነበር። ዶሮውም ሌላ ቦታ እንደዚሁ ሰፈሩ የድሮ ሰፈራችን ይመስላል ይላል። ጽሑፉ አላለቀም፣ ይቀጥላል። ህልም ነው ብሎ ይጀምራል። ግን በፍጹም ያልተለመደ ታሪክ ነው እዚህ ጋር የምናየው። ምንድን ነው ይሄ? አሁን አድማጭ የሚገባው ነገር መስጠት የምንችል ከሆነ
ቀጥታ ያየሁትን ህልም ነው የጻፍኩት። ይዛል እኛ ቤት ውሻ አለ፣ ጥቁር ውሻ እና አውራ ዶሮም አለ። ዶሮ ሁሉም ቤት አለ እና በህልሜ ያየሁት
ህልም ነው እንጂ የተፈጠረ ታሪክ አይደለም።
ህልሜ ዛሬ ያየሁት ህልም ነው የሚለው ራሱ እና የእውነት ያየሁት ህልም ነው ራሱ እና ግን አንዳንድ ቦታ ላይ በምሳሌያዊ አቀራረብ አቀርበዋለሁ። ግን ይሄኛው የእውነት ያየሁት ህልም እና ጠዋት በነጋታው ተነስቼ የጻፍኩት መረጥኩት ነው እዚህ ጋር የጻፍኩት።
አሁንም እንግዲህ ቀደም ብዬ እንደገለጽኩልህ አለፍ አለፍ እያልን እኒህና አድማጮችም ስለ መጽሐፉ እንደ የተወሰነ ሀሳብ እንዲኖራቸው ለማድረግ እንሞክር። ጠቅለል ባለመልኩም መጽሐፍህ ስለ ሰው ልጅ ህይወት፣ ስለ ወዲያኛው ዓለም፣ ስለ ስጋ፣ ስለ መንፈስ ብዙ ነገሮችን ያነሳል። እኔ እንደ ተረዳሁት ምጸታዊ ትችት ወይም ሳታየር በሚባለው የአጻጻፍ ዘይቤ የተጻፈም ይመስላል። ቀደም ብለህም አልፎ አልፎ እንደ ጠቃቀስከው ቅዠት የጸሐፊውን ስብዕና ስዕሎች ወይም የህይወት ነጸብራቅ ነው የሚያስቃኘን ካልን እንደዛ የምንል ከሆነ ማለት ነው። አንተ የምትስማማ ከሆነ ገጸ ባህሪው ቅዠት በሚመስልና ግጭት በበዛበት የሀሳብ ጎዳና ሲጓዝ እናየዋለን። ይሄ ስለ ጸሐፊው የህይወት መንገድ የሚነግረን ከሆነ ምን ያህል ለዚህ ሁኔታ የቀረበ ህይወት አለው ጸሐፊው? ማለትም ህይወትህ ምን ያህል ከዚህ ሁኔታ ጋር የተቀራረበ ይመስልሃል? ከሆነስ ደግሞ በዚህን ያህል ግልጽነት ስለ ራስህ እንዴት ልትጽፍ ቻልክ?
አሁን ግጭቱን አይደል የምናውረው? አሁን ፒያኖ ላይ በግራና በቀኝ ከፍየዋለሁ።
ሙዚቃ እየሰራህ ነው?
ሙዚቃ እያጠናህ
ነው?
እና ፒያኖ ላይ በግራና በቀኝ ከፍየዋለሁ።
ግጭቱም ማለት ነው?
አዎ።
ከራስ ጋር ያለ ሙግት ነው ማለት ነው?
ከራሴ ጋር ያለ ሙግት፣ ከነፍስና ስጋ ጋር ያለ ሙግት ነው። የሰው ልጆች ውስጥ ሁሉ አለ ሙግት። ይሄ ሙግት አንተም ጋር አለ። ስልኩን ከዘጋ በኋላ ለብቻ ትሟገታል።
በዚህ ደረጃ ግን ብዙ ሰዎች ጋር ያለ ይመስልሃል ወይስ የተለየ እይታ ነው?
ያለ ይመስለኛል።
በዚህ ደረጃ
ሁሉም ሰው ጋር ግን ግማሾቻችን የመርሳት አቅም አለን። የመርሳት አቅም የሌላቸው ይፋጠጣል። በየቀኑ እያንዳንዳችን ውስጥ እውነት ያለ ይመስለኛል። እኔ ራሴን ዝም ብዬ ሳየው አይኔ ውስጥ ብቻ እውነቱ ያለች፣ መላ አካላቴ በምስጦቹ ተበልቶ እንዳለቀ ይሰማኝ።
ላላነብቡ አድማጮች ግልጽ እንዲሆን አሁን ስለ ምስጡ እያነሳህ ነበረ።
ምስጦቹ እንደ ምሳሌ ናቸው። የመበስበስ ምሳሌ ናቸው። የሞቱ ምሳሌ ናቸው።
እና ውስጤ ምስጦች ያሉ ሆኖ ይሰማኛል።
ማአት ውሸት አለ ውስጥ። ማአት ማስመሰል አለ በየደቂቃው። እኔም ውስጥ እንደየመጠናችን እንደየአቅምህ እንደየሸክማችን የመሸከም አቅማችን ድረስ ከእሱ ጋር አፋጠጣል። ከድክመቶቼ ጋር ድክመቶቼ ናቸው አሉ በየደቂቃው እንደ ፔንተር አይኖቹ በጣም ክፍት ናቸው። ሳሊ አይኑ ክፍት ነው። ግን ትንሽ ሲጨፍ ዛፍ ይሆናል መሰለኝ።
ሌላውን መሰል የራዲዮ መጽሔት ማህደር ወግ በቀጣዩ ፕሮግራም እናቀርባለን። አሁን ደግሞ ሌላ ትውስታ፣ ሌላ መታሰቢያ። በቀደመው የራዲዮ መጽሔት ቅንብራችን በቅርቡ ከዚህ ዓለም በሞት የተለየ አንድ እውቅ ጋዜጠኛና የፊልም አቀናባሪ የአቶ ተፈሪ ወሰንን ሕይወትና ሥራ ከሙያ አጋሮቹና ከቤተሰቡ አባላት ጋር ጀምር አድርገን ነበር። ቀጠሮ የሰጠንበትን ተከታዩን ወግ ደግሞ እነሆ እንበል። ከአቶ ተፈሪ ወሰን ባለቤት ወይዘሮ ታቦት ወልደ ሚካኤልና ከበኩር ልጃቸው ሳውራ ወርቅ ተፈሪ እንዲሁም ከሴት ልጃቸው ዊንታ ተፈሪ ጋር ያዝነውን ወግ በጥያቄ ነበር የገታ ነው። ጥያቄውን ላስታውስ። እንደ አቶ ተፈሪ ያለ አባት፣ እንደ ወይዘሮ ታቦቱ ያለ እናት፣ በስራቸውም እውቅና ያላቸው፣ በጠባያቸውም ቀደም ብላችሁ እንደገለጻቸዋቸው ከሌሎች ጋር የቀረበ ግንኙነት በቀላሉ ሊኖራቸው የቻለ ለብዙዎች ቅርብ የሆኑ ወላጆች ሲኖሩ የእነሱን ፈለግ መከተሉ የእነሱ አዎንታዊ ተጽዕኖ የመኖሩን ያህል ክብደት ይኖረው ይሆን? ቤንታ ካንቺ ልጀምር። አንቺ የሰራሻቸውን ነገሮች በቅርብ የማውቃቸውን ሳላስ አነሳ ለማያውቁሽ አድማጮች አነሳለሁኝ። ዋሽንግተን ዲሲ አካባቢ እስከ ኢትዮጵያውያን ተማሪዎች ማህበር ጀምሮ ብዙ ነገሮችን ሰርተሻል። ግን እንዲህ ያሉ ወላጆች መኖር የገሌ ልጅ ናት የገሌ ልጅ ነው መባል አለና ፈትኖሽ ያውቃል?
እንደ መጥፎና እንደ ከባድ ነገር አላየሁም። ቆም ብዬ እንደዛ አላሰብኩም። ግን አይ ቲንክ መጀመሪያ እንዳልከሆን በትምህርት ቤት ኢትዮጵያን ተማሪዎች ማህበር ምናምን አካባቢ ያደረግናቸው ነገሮች በሙሉ በዛ ጊዜ ነው ቆሜ ለምን እንደማደርገውም አላስብም። አይ ቲንክ አሁን እየቆየ ሲመጣ ነው አብዛኛው ነገር ፍላጎቶቹ ከየት እንደመጡ በኋላ ላይ ገነዘበዋለሁ። አሁን ልጅ ሆነን ከሳውራ ጋር በደንብ ነው የማስታውሰው። ከቤታችን ጀርባ ያለው ሰርቪስ ኮርተር ውስጥ የዋግ ኮሚኒኬሽን ቢሮ ነበረ። ሁልጊዜ ወረቀት፣ ጋዜጣ ነበረ። አሁን አማርኛም ነገሮች እና እኛም እዛ እንሰራ ነበረ። ዊኬንዶቹ ላይ ለምሳሌ አንዳንድ ነገር ታይፕ እናደርግ ነበረ።
ታግዛላችሁ?
እና እናግዛለን። እና በኋላ እኔ መጋሚ ኮሌጅ ነው የተማርኩት መጀመሪያ እዚህ ሀገር ስመጣ እና እዛ ጋዜጣ ጀምረን የሀሳብ ግን ከየት እንደመጣ ነው ቆም ብዬ አላሰብኩም። ኮርስ ያ ሁሉ ኤክስፖዠር ሳታስበው ለእኔ በጣም ናቹራል ነገር ሆነ ነው የታየኝ ጋዜጣ መጀመር እና እንደዛ ኢንፍሉዌንሱ አለ። ደግሞ የማማ የሚያባባም ጓደኞች ነው እነሱን ማወቅ እነሱ ቤት መሄድ ሳታስበው ብዙ አይነት ኢንትረስቶች እና ብዙ አይነት ኤክስፖዠር አብሮት ይመጣል እና አሁን አንዳንድ አርቲስት ጓደኞች ጋር በመሄድ ብዙ ነገር አሁን ራሱ ለአርትና በተለይ ለካልቸራል አርት ያለኝ ኢንትረስት በሙሉ ከዛ እንደመጣ አሁን እገነዘበዋለሁ። ግን በሂደቱ ላይ ኬት እንደመጣ
አልታስብም ሁልጊዜ
እና ኢንፍሉዌንሱ በደንብ አሁን በደንብ ይታየኛል ብዙ ነገሮች ላይ እና አፕሪሺየትም አረጋቸዋለሁ።
በደሜ ውስጥ ነበረ ብርታት ነው የሆነኝ እንጂ አልፈተነኝም አላስቸግረኝም ነው ትኝ።
አፕሪሺየትም አረገው ነገር ነው።
ግሩም። ሳራ ወርቅ ያንተስ ምን ይመስላል? ያንተስ መንገድ እንዴት ነበር?
እኔም መጽሔትም አዲስ አፕሊንግ ሞክረ ፎቶግራፊም እሱም ፎቶግራፊ ኢንትረስት ነበረው። ሚዲያውንም ሞክረ ነው ኤሌክትሪ እንደ አብሮን በመስራትም ሁሌም እሱ ስራዎቹን ሲፈጥርም ማማን ባለችበት ሞር ኤክሳይትድ ሆነን ነው የምንሰራው። እንደሚከብድን አለም ከአሁን በኋላም ደግሞ እሱ ያለውን የሀሳብ ኢማጂኔሽኑን በመጠቀም ሞር ለማድረግ ነው ቢከብድም ሞር ለማድረግ በኢማጂን
እንግዲህ የአቶ ተፈሪ ወሰንን የህይወትና የሙያ ተሞክሮች ለመዘከር ለማስታወስ የሚደረግ ወግ ነው የያዝ ነው። ከእናንተ ቀደም ብዬ እንደጠቆምኩት የቅርብ ወዳጆቻቸው፣ የሙያ አጋሮቻቸው ይበልጡን የስራውን ዓለምና የአቶ ተፈሪ ማንነት በመልኩ አካፍለውናል። ምናልባት ሰፋ ያለ ውይይት እንደመሆኑ በሬዲዮ ከምናቀርበው ባሻገር በድረገጻችንና በፌስቡክ አማካኝነት ብዙዎች የሚሰሙትን ሰፋ ያለ ውይይት እዛ ላይ እናደርጋለን። እንደ መጨረሻ የሚሆኑ ጥያቄዎች ለሁላችሁም ልወርውርና ከወይዘሮ ታቦቱ ልጀምር። ወይዘሮ ታቦቱ አቶ ተፈሪን ቀደም ብለው በዘረዘሯቸው ብዙ መንገዶች እንደሚያስታውሱ ገልጠውልናል፣ ምን አይነት ሰው እንደሆኑ ጭምር። ምናልባትም የእሳቸው የህይወት መንገድ፣ የእሳቸው ስራ፣ እሳቸው እንዲታሰቡ ከሚፈልጉባቸው ጉዳዮች ጋር በሚቆምና በግዑዝ ነገር በሚሰራ ነገር ብቻ ሳይሆን አቶ ተፈሪን የሚያውቅ ሰው በምን እንዲያስቧቸው ይመኛሉ ወይ ይፈልጋሉ?
እኔ ዋናው የምለው በቃ ተፈሪ በጣም በጣም ስትሮንግ የሆነ ፐርሶናሊቲ ያለውና ሰውን በጣም የሚወድ ከሰው ጋር ሁሉ ጊዜ ኢንተራክሽን ነው የሚፈልገው እና በዚህ እንድታወቅ ብዙ ጊዜ ደግሞ ሰዎች በሀሳብ መለዋወጥ የሚገርመኝ ነገር ሁሉ ጊዜ በእድሜ ያልተወሰነ ይሄ ትልቅ ሰዎች ሊሆን ይችላሉ፣ ከሱ በላይ እድሜ ያላቸው፣ ከሱ ኩያ ያላቸው ሊሆን ይችላል፣ ከሱ ደግሞ በጣም ወጣቶች የሆኑ አሁን ሳስብ በጣም ብዙ ጓደኞች በጣም ወጣቶች የሆኑ አሉት። እሱ በቃ ምን ያህል እንደዚህ ሬንጅ እንዳለው ነው ከሰው ጋር ባለው ግንኙነት እና ደግሞ ለህይወት ያለው በጣም ፍቅር ነበረው ለህይወት። በቃ ላይፍ እንዴት ነው በደንብ መኖር አለብን እና ማወቅ አለብን። ከዛ ደግሞ በጣም በጣም ኃይለኛ ፍቅር አለው ለኢትዮጵያ፣ ለሀገሩ በጣም ነው ያለው። በተለይ ደግሞ ለተወለደበት አካባቢ ለዋግና ለሰቆጣ በጣም ነው ያለው። ያው ኩባንያውንም ድርጅቱንም ዋግ ብሎ የሰየመው ለዚህ ነው እና ብዙ ነገር ለማድረግም ብዙ ጥረት ለሰቆጣ ለምሳሌ ኤኮቱሪዝም እዛ ለመቋቋም ብዙ እያሰበ ነበር እና ይሄ ደግሞ ስሜቱ በጣም ነው የሚገርመኝ። በጣም ኃይለኛ ስሜት አለው። ሐኪሞቹን ራሱ እዚህ በሕክምና ላይ በነበረበት ጊዜ በቃ ሁሉ ጊዜ ከሕክምና በተጨማሪ ብዙ ስለ ኢትዮጵያ ይነግራቸዋል። በመሀል ሌኮች ኢትዮጵያ ነኝ፣ ኢትዮጵያ እንደዚህ እንደዚህ ታውቃላችሁ ወይ እንደዚህ እንደዚህ ብሎ ሲያስተዋውቅ በጣም ነው የሚገርመኝ። እና አንዱ ሐኪም ለምሳሌ በጣም ጥሩ ሰርጀን የአቶ ሀብተ ስላሴ የሚያዘጋጀውን ክራባት ለስጦታ ሰጠው። ሲሰጠው ግን ዝም ብሎ አይደለም ስጠ፣ ይሄ ከኢትዮጵያ ነው፣ እዛ ላይ ጽሁፍ አለ አብሮት እና በደንብ ያስረዳሃል ስለዚህ ክራባት ከየት አካባቢ እንደሆነ የአካባቢ ደግሞ ምን ማለት እንደሆነ ብሎ በጣም ያስረዳል። ሌላ ደግሞ የሚጠይቃቸው አሁን እንግዲህ ይህን ህክምናን ወስጃለሁ አሁን መቼ ነው ኢትዮጵያ መሄድ የምችለው እያለ ብዙ ጊዜ ያነሳዋል። በቃ ለርሼ መመለስ አለብኝ ይሄ ለእኔ በጣም አስፈላጊ ነው ብሎ በቃ ከእነሱ ጋር ተማክሮ ነው መች መሄድ እንደሚችል አውቆ ይሄዳል። እና ለዚህ ደግሞ በቃ ይሄ ያለው አታችመንትና ፍቅር ለሀገሩ አይ ቲንክ ትልቅ ነገር ነው ብዬ እና ሰው እንደዚህ እንዲያስታውቁ ነው
ፈልገው። ወይዘሮ ታቦቱ ከሶስት አመት በፊት አቶ ተፈሪ የልጅነት ህይወታቸውንና የግል ታሪካቸውን በጻፉበት ጽሁፋቸው ቅድም ያሉት ለሀገር ያለን ፍቅር በጣም በሚያጎላ መንፈስ ለገዛ ሀገሬ ባዳ መሆን አልፈልግም ያላ ለመሆን ወስኜ ቆርጬ ነበር ይላሉ። ብዙ ቁም ነገሮች የሚያነሱበት ጽሁፍ ነው። ያ የሀገር ፍቅር የህይወት ፍቅር ካሉት ጋርም የሚያያዝ ይመስላልና ዊንታም ስታነሳው ነበር። እስኪ ከሀገር አለመለየት፣ ከሀገር አለመራቅ፣ የአገር ጉዳይ መቼም በየትኛውም ሁኔታ ግድ እንዲል ያን የመሰለ ጠንካራ ስሜት ለሌሎችም እስኪ እንዲጋራ ያድርጉ።
አዎ ትክክል ነው። ለምሳሌ በደርግ ጊዜ በጣም ብዙ ችግር ጊዜ ነበር ለሁላችንም። ግን ዞሮ ዞሮ እሱ ለምሳሌ ውጭ ሄዶ ለመቅረት የሚል ሀሳብ ምንም አልነበረውም። አሁን እንዳልከው እዚህ ይሄ ስለ ልጅነቱ የጻፈው ላይ መቼም እዛ እንግሊዝ ሀገር አድጌ አሁን ሀገሬ መጣሁኝ ከዛ በኋላ ወጥቼ ሌላ ቦታ መኖርና ለሀገሬ ባይተዋር መሆን አልፈልግም ያለው አይ ቲንክ ይሄ የእሱ የሚያስረዳ ይመስለኛል። በደርግ ጊዜ መሄዶ እንሂድና ምናምንና የሚል ነገር በፍጹም አያመጣም ነበር። ሁሉም ነገር እዛው እስከ መጨረሻው ድረስ ለመጨረስ ነው የፈለገው። ሶ ይሄ ስሜቱ በጣም ኃይለኛ ስሜት ነው እና ብዙ የተቻለውን ራሱ ለማድረግ የሚሞክርበት እና በየጊዜውም በሚያደርገው ነገር በሚናገረው ነገር ከዚያ ማየት እንችላለን።
መልካም። የመጨረሻዎቹ ድል ዊንታ ላንችና ሳራ ወርቅ ነው። አባታችሁ በምን እንዲታወሱ እንዴትስ እንዲታሰቡ ትመኛላችሁ? ሳራ ወርቅ አንተ ላስቀድም።
እሺ አባባ ፖዚቲቭ ቲንከር ነው። ሁሉ ነገር ማድረግ እንደሚቻል ጥርጣሬ ሳይኖረው ነው የሚያደርገው። ብዙ ጊዜም እንደሚሳካ ነው። ሀገራችን መውደድ፣ ትውልዳችንን ማወቅ፣ ቤተሰቦቻችን መውደድ እና ያም ደግሞ ለህይወታችን ጠቃሚ ነገር የመጀመሪያው ነገር እንደሚሆን እሱም አስተምሯል። ሁሉም ሰው ያን ማድረጉ ለህይወት የሚጠቅም እሱ ማስተራሽ የሚፈልገው ይመስለኛል።
ዊንታ
አንድ ነገር አሁን ማማ ካለችው መጨመር ፈልገው አይ ቲንክ ወደ መጨረሻ ራሱ ኢትዮጵያ እና ኢትዮጵያ መሆን ከአገር ውጭ አለመኖር ያልከው ሀሳብ መጨረሻም ላይ በቃ ወደ ኢትዮጵያ የመሄድ ነገር እየከበደ ሲመጣ እሱ ራሱ አይ ቲንክ ትልቅ ኢምፓክት ነበረው እና ኢት ዋዝ ዛት ኢምፖርታንት ቱ ሂም አይ ቲንክ ኢትዮጵያ መሄድ የሚለው ነገር በጣም ለሱ አስፈላጊ ነገር ነበር። ከዛ ውጭ እኔ ብዙ የሚደንቁኝ ነገሮች የአባባ እድሜውን ሳስብ፣ ምን አይነት ጄኔሬሽን እንደነበረ ሳስብ፣ ከሌላ ሰው ላይ ከማየው ነገር አንዳንድ ልዩ ሆነው የማገኛቸው ነገሮች እናም ሊታወስበት ይገባሉ የማስባቸው ነገሮች፣ አንደኛ አሁን አንዳንድ ጥቃቅን በኖትቡክ በምናምን የሚጽፋቸውን ነገር ሳስብ ስለ ራሱ፣ ስለ ኑሮ፣ ስላረጋቸው ነገሮች፣ ስለ ፓስቱ በጣም ሪፍሌክት የሚያደርግ ሰው ነበረ እና አንዳንዴ እንደውም በጣም ይገርመኛል። ምንም ነገር አታልፈውም። ኤኒ ኤክስፒሪየንስ ከሰው የሰማውን ነገር በደንብ ነው አብሰልስሎ የሚያስበው እና ስለ ራሱም ኑሮ ደግሞ ስላረጋቸው ዲሲዥኖች በኢትዮጵያን ካልቸር ያን ያህል ሌቭል ኦፍ ኦነስቲ እንደዛ ሰው ስለ ራሱ ስላረጋቸው ነገሮች ስላጠፋቸው ጥፋቶች ግልጽ ሆኖ የማውራት ስል አላየም ብዙ ጊዜ እና እሱ በተለይ ጀኔሬሽኑን ሳስብ በጣም ፊት ለፊት ነው ብዙ ነገር ዲስካስ የሚያደርገው። አውጥቶ ለሰው ከመንገርም በላይ ለራሱ እንኳን ማሰቡና ራሱን እንደዚህ ክሪቲካሊ አክሴስ ማድረጉ በጣም ኢምፕሬስ ያደረገኝ ነበረ እና አሁን ኖትቡኮች ምናምንም ሳይራሱ ቪዲ ምን ያህል ኦነስትሊ ስለ ራሱ አክሽንስ እንደሚያስብ እና ያንን ደግሞ ለሰው ሼር ማድረግ መቻሉ በጣም ኢምፕሬስ ያደረገኝ ነበረ።
ያስገርመኝ ነበር ብለሻል። በ76 ዓመታቸው በቅርቡ ከዚህ ዓለም በሞት የተለዩትን ጋዜጠኛ፣ የፊልም ባለሙያና የህዝብ ግንኙነት ባለሙያ አቶ ተፈሪ ወሰንን የህይወትና የሙያ ገጠመኞች ጨምሮ ወይዘሮ ታቦት ወልደ ሚካኤል፣ ዊንታ ተፈሪና ሳውራ ወርቅ ተፈሪ እንደ ቤተሰብ እንዴት ይታወሳሉ የሚለውን ተወያይተናል። መጽናናትን እመኛለሁ፣ ብርታት እንዲኖራችሁ እመኛለሁ። ለጊዜያችሁ አመሰግናለሁ። እግዜር ይስጥልኝ።
እኛም በጣም እናመሰግናለን። አሉላ
ቴንክ ዩ አሉላ
ይስጥልኝ።
አሁን የዜና ማጠቃለያ እናነባለን። የቱርክ ፕሬዚደንት ታይፕ ኤርዶጋን ቱርክ ባለፈው አርብ በከሸፈው የመፈንቅለ መንግስት ሙከራ ውስጥ ከተሳተፉት ሰዎች ትጸዳለች በማለት ቃል ገብተዋል። በእያንዳንዱ የመንግስት ደረጃ ቫይረሱን ማጽዳት ይቀጥላል፣ እንደ ካንሰር በመላ መንግስታዊ ተቋማት ይስፋፋልና በማለትም ርዕሰ ብሔሩ አስገንዝበዋል። የሀገሪቱ የጸጥታ ኃይሎች ታዲያ ሳቢና ኮንግ በተባለው ዓለም አቀፍ አይሮፕላን ማረፊያ አጠገብ የማስጠንቀቂያ ተኩስ ከፍተዋል፣ ሰዎችንም አስረዋል። በአንድ ሌላ የአየር ሰፈርም ተኩስ እንደነበር ታውቋል። ዩናይትድ ስቴትስ ውስጥ በሉዊዚያና ክፍለ ሀገር ባቶን ሩጅ ከተማ ዛሬ 3 ፖሊሶች በጥይት ሲገደሉ በርካታ ሌሎች ቆስለዋል። ቢያንስ አንድ ጥቁር የለበሰ ጭምብል ያጠለቀ የተባለ ሰው በጠበንጃ ተኩስ እንደከፈተባቸው ተዘግቧል። እስካሁን ባለው ጊዜ ዝርዝር መረጃ ባይቀርብም ባለሥልጣኖች እንደሚሉት አንድ ተጠርጣሪ ተገድሏል፣ አንድ አራተኛ ፖሊስ ደግሞ በጽኑ ቆስሏል። ፖሊሶቹ ሌሎች ተጠርጣሪዎች ካሉ ለመፈለግ ከፍተኛ ክትትል እያደረጉ ነው።
የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19፣ 22 እና 25 ሜትር ባንዶች እንዲሁም በናይል ሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ። ነገ ሰኞ ከምሽቱ 3 ሰዓት ላይ በሚጀመረው መደበኛ ፕሮግራማችን መልሰን እስከምንገናኝ ከፕሮግራም አቀናባሪ ንጉሥ ታምሬ ጋር የራዲዮ መጽሔት አዘጋጅና አቅራቢ አሉላ ከበደ ነኝ። አዲሱ አበበ በሚቀጥለው የራዲዮ መጽሔት ይመለሳል። በእኔ በኩል አድማጮች፣ አሁን ለአሁኑ በዚሁ ልሰናበት። ሰላም፣ ደህና ደሩ።
This program has come to you from the Voice of America, Washington.